ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሐሙስ ምሽት ነሐሴ 19 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ምሽት ከሌና ተክሉ ከተሰኘች ወጣት ማህበረሰብ አንቂ በአካባቢ ጥበቃ ዙሪያ ከምትሰራ እንግዳ ጋር የጀመርነው ቆይታ የምንቀጥል ይሆናል። በማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸውን የቴክኖሎጂና የመዝናኛ ዜናዎች መረጃዎቻቸውን አጣርተን እናቀርብላችኋለን። ሌሎች ዘገባዎችና ጥንቅሮችም ይኖሩናል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነው። ሰላም ጤና ስትልኝ በድጋሚ እንደምን አምሽታችኋል። ጋቢና ቤ ይቀጥላል። ትላንትናው ምሽት ስርጭታችን በማህበራዊ ተሳትፎና አየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅናን እያገኘች ከመጣችው ሲድቦል የተሰኘ ድርጅት መስራች ህሊና ተክሉ ጋር ያደረግነውን ቆይታ የመጀመሪያ ክፍል አስደምጠናችኋል። ሲድቦል በአስፈላጊ ንጥረ ነገር የዳበሩ እጽዋት ዘሮችን በልዩ ሁኔታ እያዘጋጀ የሚያቀርብ ድርጅት ነው። የማንዴላ ዋሽንግተን የቀድሞ ፌሎሺፕ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጣሪዎችን የሚደግፈው የቶኒ ኤልምሉ ፋውንዴሽን ሽልማትም አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥ ለማምጣት እንዲሁም ደግሞ ሙቀትን ለመቀነስ ከሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ምድር ሻምፒዮና እውቅናም አግኝታለች። ከሀብታሙ ስዩም ጋር የጀመሩት ቆይታ ይቀጥላል።
ግብርና እንደሱ የተከበረና ትልቅ ስራ የለም። ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሮታይፕ አለ በተለይ በወጣቱ ጋ በቃ አፈር ለምነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከርኩ ነው። ቢያንስ እኔ ምሳሌ ሁኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን፣ ኦኬ ዳትስ ፋይን፣ ግን ስራ ነው ነቅም የለብህም። እና የአላማ እስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስበው 80%ችን አግሪካልቸር ነው፣ 40% ጂዲፒያችን የሚይዘው እሱ ነው። እና መሰራት ያለበት ነው መናቅ አይደለም ያለበት። አፈር ነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ ያን ትንሽ አሳተን መቀየር አለብን። ግን የሚገርመው አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ የማገኛቸው አሁን አንቺን እያየሁሽ ገበሬ መሆን እየፈለግኩ ነው ምናምን። እኔ ራሱ ህሊና ገበሬ ነው የምለው፣ አርክቴክት ሁሉ አለ ለሰው ስተዋወቅ ማለት ነው። ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆኔ። እና ለመቀየር እየሞከርኩ ነው ያለሁት። የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው፣ ገበሬው ግን ምግብህን ነው የሚያበላ።
አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች አይን ነው ይባላል። እና የሞከሩት ሰዎች ምን አይነት ምላሾችን ሰጡሽ?
ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀምረው። ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁት እና ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ፣ 2019 ማርች ላይ ዞማ ሚዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅን እና ያው የዩኤስ ኤምባሲ ነው አገን የሁሉ ነገር ረድቶኝ እዛ ጋር የደረስ ነው። እና ዞማ ሚዚየም መሸጥ ጀመረ። በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው፣ ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት የማገኘው የዛፍ ዘሮች እነ ዋንዛ እነ ምን ያው እዚህ በቀላሉ አታገኛቸውም ሲዶቹን እራሱ። እና እኔ ግን በቀላሉ ፕሮቫይድ አደረግላቸዋለሁ። እና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘውን ዘር አገኘ ነው በአንቺ የሚለኝ ሰዎች እራሱ አሉ። እና ያ ለእኔ ጥሩ ፊድባክ ነበር። ከዛ ምን አረኩኝ፣ ዞማ ብራንች አውት ሲያደርግ የተለያዩ ብራንቾች አንድነት ፓርክ እና እንጦጦ ፓርክ መሸጥ ጀመርኩኝ። ያው በዞማ ተያይዞ ነው በዛ ሄድ ነው እና ከእነሱም ጥሩ ፊድባክ ማግኘት ጀመርኩኝ። እና ለዛ እንዳልኩ ቅድም 4 ዓመት ያልገባሁት ወደ ገበያ ለዚህ ነበር፣ ሳጠና ነበር በየስንት ጊዜው ነው አንድ ክላይንት ራሱ መጥቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው የደረስኩት። እና ስልኬ አያርፍም የኦርደር ራሱ ያለው ማለት ነው። እና በዚህ ሁኔታ ነው አሁን ያለ ነው። አሁን አም ሬዲ ብዬ ወደ ገበያ ከበዓል በኋላ በሰፊው ልንገባ ነው።
የመጪ ዘመን ህልማችሁ ምንድን ነው? በቀጣይ ጥቂት ዓመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድን ነው?
በቀጣይ ጥቂት ዓመታት እናሳካ የምንፈልገው አንድ ይሄ ግሪን ሌጋሲ ሙቭመንት የሚባለውን አረንጓዴ እናልብስ የሚለው ፕሮጀክት ላይ ቢያንስ በአምስት ዓመት ፕላን ባስቀምጥልህ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎቹ ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ አሁን ብዙ ሰው በልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን የሚለው አንድ በጣም ትልቅ ሀሳባችን ነው። ኢን አደር ወርድስ ፉድ ኢንሴኪሪቲ ወይም ረሃብ እንዴት እናጥፋ የሚለው በሲድ ቦል በትንሽ ፐርሰንቱም እንኳን ያንን የማድረግ አላማ አለን። ከዛ ውጭ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከአንድ እስከ 3% የሚሆነውን ኢስት አፍሪካ ያው ኢትዮጵያንም ጨምሮ ሪፎረስት የማድረግ አላማ ነው ያለን። ረሃብ እና ሪፎረስቴሽንን ማጥፋት ወደዚህ ማጥፋት መንገድ እና ወጣቱን አብሎ ይዤ ገበሬ ወጣቱን ገበሬ አድርጎ ይዞ መሄድ ነው የኔ አላማ።
እነ ሁልና ከመለየታችን በፊት መቼም በአራት ዓመት መንገድ ውስጥ መውጣት መውረድ ይገጥማል ብዬ አስባለሁ። ፈታኝ የነበሩት ጉዳዮች ምን ነበሩ? እንዴት ስስ አድርገሽ ልትፈቻቸው ቻለሽ?
ፈታኝ ያው በጣም አስቸጋሪ ነው ብዙ ነገሮች የነበሩት። ኦነስቲ ለመናገር አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስትሄድ የአዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው እነሱ ጋር ያለው እና የእነሱን ራሱ ወይ ሀሳብ መቀየር ራሱ ነው። እኔም የአዲስ አበባ ልጅ ቢሆን እንደናንተ እኔ ለውጥ የለኝም እንደማለት እሱ ራሱ አንድ ቻሌንጅ ነበረ። ሁለተኛ በፊት ሲድ ባምብ ኢትዮጵያ ብዬ ነበረ ካምፓኒውን የከፈትኩትና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድ ቦልስ ኢትዮጵያ ብዬ አሁን ነው እንደ አዲስ የከፈትኩት እና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ ሃይድሮ ካምፓኒ ከዘግቶ ኛው ጊዜ ሳያጠፉ መክፈት ራሱ ለእኔ በጣም 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 ትልቅ ቻሌንጅ እና ደምንባ የሚባለውን ትንሽ አሳይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻ ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዘቲቭ ወይም ዓለምን በጥሩ መነጽር በፖዘቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔርን ይዤ እየቀጠልኩ ነው ያለሁት እንጂ ከባድ ነው፣ በጣም ከባድ። በተለይ ግብርና ውስጥ ካለ ሴት ሆነ ደግሞ አልተለመደም፣ ሴት ብዙም እንደዚህ ግብርና ውስጥ ያለች እና እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረግኩ ነው ያለሁት፣ ያ በጣም እግዚአብሔር ነው።
ህሊና ተክሉ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሴት በዓል ስለተሰኘው ድርጅትና ስራዎቹ ስላብራራሽልን፣ ለአድማጮች ሀሳብሽን ስላካፈልሽልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን።
እሺ፣ እኔም አመሰግናለሁ አቶ ሀብታሙ።
እኛም ህሊና ተክሉንና ሀብታሙ ስዩምን ስለነበራቸው ቆይታ እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሐሙስ መሰናዶውን ይቀጥላል። ኢትዮጵያዊው የናሳ ተመራማሪ ጨረቃ ላይ ውሃ ማግኘት የሚያስችል የጨረር ቁስ ሰራ። እንዲሁም ደግሞ ዝነኛው ጣሊያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊድ ዋክ ኦፍ ፌም ላይ እንዲሁም ከከዋክብቶቹ መካከል ስሙ ሊሰፍር ችሏል። በመገናኛ ብዙሃን ላይ ማህበራዊ ሚዲያ ላይ ሲንሸራሸሩ ያገኘናቸውን ዜናዎች በመቀጠል እናስደምጣቸዋለን። ሀገራዊ ለዛ ባላቸው የስነ ጽሁፍ ስራዎቹ የሚታወቀው የዘመናችን ደራሲ ዶክተር እንዳለ ጌታ ከበደ በዚህ ሳምንት ለዓለም አቀፍ የስነ ጽሁፍ መርሃ ግብር ተሳታፊነት መመረጡን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ውድድሩ ከ64 ሀገራት ከመጡ ከ115 ሌሎች ጸሐፍት መካከል የተደረገና ከባድ እንደነበረ ኤምባሲው ጨምሮ በፌስቡክ ገጹ ላይ ገልጿል። ደራሲ እንዳለ ጌታ ከበደ በመጪው 2015 ዓ.ም ጥቅምት ወር ጀምሮ ለ10 ሳምንታት ያህል በዩናይትድ ስቴትስ አዮዋ ዩኒቨርሲቲ የሬዚደንሲ ወይም የቆይታ ትምህርት መርሃ ግብሩን እንደሚጀምር ኤምባሲው ገልጿል። እንዳለ ጌታ 12 የሚደርሱ መጽሐፍቶች ደራሲ ሲሆን ኬርሻዶ፣ የበዓሉ ግርማ ህይወት ስራዎችና ጸላሎት፣ ዛጎል የተሰኙት ስራዎቹ ጎልቶ ይታወቃል። በሳምንቱ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሌላው የቴክኖሎጂ ዜና ደግሞ የኢትዮጵያዊ የናሳ ተመራማሪ ዶክተር ኢንጂነር ብርሃኑ ቡልቻ ጨረቃ ላይ ባለማግኘት የሚደረገው ምርምር የሚያጠናክር የኳንተም ፊዚክስ ቀመር መስራታቸው ነው። የአሜሪካው የጠፈር ምርምር ተቋም ናሳ ያወጣው መረጃ ይኸው መሳሪያ ሄትሮዳን ስፔክትሮሜትር የሚል ስያሜ እንደተሰጠው ያመላክታል። ተመራማሪው የሰሩት መሳሪያ በመጠኑ አነስተኛ ነገር ግን ከፍተኛ መጠን ያለው ሌዘር ያለው በመሆኑ በጨረቃ ላይ የውሃ ምንጮችን ለመለየት እንደሚያግዝ ተገልጿል። ዶክተር ኢንጂነር ብርሃኑ ቡልቻ እንደ አውሮፓውያን አቆጣጠር በ2010 ዓ.ም የመጀመሪያ ዲግሪያቸውን ከቨርጂኒያ ኮመንዌልዝ ዩኒቨርሲቲ በኤሌክትሪክ ምህንድስናና ፊዚክስ፣ ዶክትሬት ዲግሪያቸውን ደግሞ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በኤሌክትሪካልና ኤሌክትሮኒክስ ምህንድስና ከቨርጂኒያ ዩኒቨርሲቲ ያገኙ ሲሆን በማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT እና በሌሎች ተቋማት ያገለገሉ ሲሆን በናሳ የምርምር ምህንድስና በጎዳርድ የህዋ ማብረሪያ ማዕከል ባልደረባና ደግሞ ላለፉት 5 ዓመት ከ10 ወር ያህል ሰርተዋል። ወደ መዝናኛ ዜናዎች ደግሞ እንሻገር። በዚህ ሳምንት ከወጡ የመዝናኛ ዜናዎች መካከል እውቁ ጣሊያናዊ የኦፔራ ሙዚቀኛ ሉቺያኖ ፓቫሮቲ ከህልፈቱ ከ15 ዓመታት በኋላ በሆሊድ ዎክ ኦፍ ፌም የመታሰቢያ ኮከብ ተቀምጦለታል። ሙዚቀኛው በ20ኛው ክፍለ ዘመን ከተፈጠሩና ለየት ያለ የኦፔራ ክህሎት ካላቸው የዘመን ክስተቶች መካከል የሚቆጠር ቢሆንም እስካሁን ድረስ ግን ስሙ በሆሊድ የመታሰቢያ ከዋክብት መካከል ሳይሰፍር ቆይቷል። የሙዚቀኛው ልጅ ክሪስቲና ፓቫሮቲ በእለቱ ስፍራ በመገኘት ስነ ስርዓቱን ታድማለች። ጣሊያናዊ ሙዚቀኛ ሉቺያኖ ፓቫሮቲ እንደ አውሮፓውያን አቆጣጠር በ1935 ዓ.ም በሞዴና ጣሊያን የተወለደ ሲሆን እንደ አውሮፓውያን አቆጣጠር በ2007 ዓ.ም በተወለደበት ሀገር ህይወቱ አልፏል። ህይወቱ እስካለፈበት ድረስም 378 የኦፔራ ትዕይንቶችን በማሳየት ዝነኛ ሆኗል። በታሊባን ቁጥጥር ስር የወደቀችው አፍጋን ውስጥ የሚኖሩ ሴቶች ጥብቅ ሃይማኖታዊና ፖለቲካዊ ቁጥጥር ቢደረግባቸውም በቅርቡ ግን ብቻቸውን የሚሰባሰቡበት ለየት ያለ ቤተ መጻሕፍት መክፈት ችለዋል። ታሊባን የሴቶችን ማህበራዊ ህይወት እንዲሁም ትምህርት ላይ ጫና በማድረግ የሚታወቅ ቢሆንም የሴቶች መብት ተጋሪዎች ባደረጉት ጥረት ቤተ መጻሕፍቱ ህያው ሊሆን ችሏል። 1000 መጻሕፍትን ያካተተው ቤተ መጻሕፍቱ ፖለቲካ፣ ልብ ወለድና የልብ ወለድ ስራዎች እንደተካተቱበትም ሮይተርስ ዘግቧል። ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያና የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመቀጠል ደግሞ የምናልፈው ከትወና ጋር ወደ ተያያዘ አለመጠይቅ ነው። የኢትዮጵያ የተውኔት ጥበብ 100 ዓመታትን ቢደፍንም ህጻናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ክስተቶች ናቸው። እነዚህን ስራዎች የሚያሳዩ ስፍራዎችም በበቂ ሁኔታ ባለመስፋፋታቸው በርካታ ህጻናትና ታዳጊዎች እየተዝናኑ እውቀት ሊጨብጡ የሚችሉበት እድልም አልፏቸዋል። ሀብታም ስዩም ከዚህ ቀደም በህጻናት ተውኔት ላይ በተያያዘ ባለሙያ የሆኑትን ወይዘሮ ሂሩት ይርዳውን ጋብዘው ያደረገው ቆይታ ቀጥሎ ይቀርባል።
በመካከል የእኛ ቲያትር ቤት በ1981 ነው የተመሰረተው። ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የህጻናት ቲያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዚህ አይነት ቲያትሮች ያቀርቡ ነበር። በ1981 ግን የህፃናትና ወጣቶች ቲያትር ቤት አሁን ያለው ግቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በ1983 በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሚ በ1986 የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከ1986 ጀምሮ አሁን እስካለ ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆኖ ለህጻናት ቲያትሮችን፣ ሙዚቃዎችን እያቀረበ ይገኛል ማለት ነው።
ከህጻናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የ80ዎቹ የ90ዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን?
በእርግጠኝነት ከዚያ ዓመት ምረት ብዬ ልል አልችልም፣ ግን በጣም ለምሳሌ በአምስት ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ግብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባልሳሳት ከ2000 ዓ.ም ጀምሮ ወይም 90ዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ።
ቲያትር ከአዝናኝነቱ በተጨማሪ በተለይ ለህፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናል። እኛ የተወሰኑትን ጥቅሞች መዘርዘር ይቻል ይሆን?
እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ቲያትር። አንድም ህፃናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነ ምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ፣ ወግ ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ፣ ነገ ለማንነታቸው መሰረት የሚጥሉበት፣ ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚህ ጋር ወስነው የሚሄዱበት፣ ሮል ሞዴሎቻቸውን የሚቀርጹበት በርካታ ጥቅሞች አሉት የህፃናት ቲያትር። ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው። ህጻናት ቲያትርም ሙዚቃም አጠቃላይ ማለት ነው።
አዋቂዎችን ቲያትር ከማዘጋጀት ይልቅ የህጻናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህጻናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱ እስከ ምን የመጣ ነው?
የህጻናት ቲያትር የሚፈትነው አንደኛ፣ ለምሳሌ የአዋቂ ቲያትር ስትሰራ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር። የህፃናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ ሲያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን የሚስቧቸውን ነገሮች ጨምረ የምታዘጋጀው ቲያትር መሆኑ ነው። ምክንያቱም ከአምስት ከአስር ልጆች ስልቾች ናቸው። አምስት ደቂቃ አይተው በሌላ ነገር ሊሳቡብህ ይችላሉ። ስለዚህ በየፊኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጽፋ ታሪኩን ብቻ እንዲከተሉ አይደለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የህፃናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ አዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያየ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አታውቅ ይችላል። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው።
ወይዘሮ ሂሩት፣ ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ ህጻናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህጻናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህጻናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት?
ይሄ በህጻናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች የሉ። ግን ምንድነው መደረግ ያለበት? አንድም በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ያስተባል፣ እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው። እና እነዚህ ነገሮች ቢመቻቹ፣ በተለይ ደግሞ አሁን አንተ እንዳልከው እኛም አንድ ሁለት ክልል ላይ ወተር ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች፣ ህጻናት ቲያትር መኖሩን ጨምር ማለት ነው፣ የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚህ አይነት የህጻናት ቲያትር ቤቶች ይቋቋሙ። እንደ ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይብወጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረጉባቸው መንገዶች ቢኖሩ እኛ ጥሩ ነው ብለን ነው ምና
በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን?
ለምሳሌ አሁን ኢትዮጵያ ውስጥ የለም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህጻናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለእረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጽፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም አመስግነን እንፈልጋለን። ሌላ ደግሞ በሀይሉ ደርሶ የሚባል ባለሙያ አለ። እሱም ከኢትዮጵያ ውጪ ነው አሁን ያለው። እሱም በርካታ የህፃናት ቲያትሮችን ደርሷል። ሌሎችም አሁን እዚህ ሀገር ውስጥ ያሉ አሉ። አስታውሽኝ በነጋ ምናልባት ስሟን ታውቀዋለህ ብዬ ስለማሰብ። ከዛ በተጨማሪ ደግሞ በትወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። ደምሴ በየነ፣ ረሻ ገብረ ማርያም፣ ዳንኤል ሸቱ፣ አንዷለም ካሳሁን፣ ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ። እድሉም አላት ግን አይፈልጉትም። እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጭ እንግዲህ ቲያትር ቤት ብዙ በርካታ ባለሙያ ለአዋቂ ቲያትር ቤቶችን ያፈራቸው አርቲስቶች አሉ።
የቲያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን?
ዶዮ የሚል ቲያትር ነበረ፣ የገንፎ ተራራ። በቅርብ ጊዜ ደግሞ እኔ እንግዲህ እዛ ከገባሁ የማውቀው ሶስት መንፈሶች የሚል ቲያትር አለ። ሻምፒዮና የሚል ቲያትር ነበረ፣ የተቀደደው ተራራ፣ የብር ላይ ነዋሪዎች፣ በጣም ብዙ ናቸው።
በጣም አመሰግናለሁ። እኔ የክፍለ ሀገር ልጅ ነበርኩ፣ ቲያትር የማየት እድሉ አልነበረንም። ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ።
ልክ ነህ፣ ተንኮሎ አለ።
እየሰራችሁ ስላለው ነገር ትልቅ አክብሮት አለኝ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እሺ፣ እኔም በጣም አመሰግናለሁ። እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቲያትር ቤት ስም በጣም አመሰግናለሁ።
በመቀጠል ደግሞ ዘጋቢያችን ዮናታን ዘብዲዮስ አንድ ወጣት ያስተዋውቀናል።
ዮሴፍ ለህብረተሰቡ በአነስተኛ ዋጋ እናቀርባለን ያለውን የፈሳሽ ሳሙና አምራች ሲሆን ጎን ለጎን ልብስ ማጠቢያ ቤት እንዳለውም ነግሮኛል። አነስተኛ የካፌ ስራም ይሞክራለሁ ብሎኛል። እስከ ሁለተኛ ዲግሪ ደረጃ ያለውን ትምህርት መከታተሉን ገልጦ አንድ ማህበራዊ ጉዳዮች ላይ ያተኮረ የግጥም መድብልና ሁለት በንግድ ስራ ላይ ትኩረታቸውን ያደረጉ መጽሐፍት ማሳተሙን ይናገራል። ኢንተርፕረነር ነህ ማለት ይችላለው ስለ ወጣት ዮሴፍ የሚከተለውን ተናግሯል።
ማንኛውም ሰው ከመሬት ተነስቶ ኢንተርፕረነር ሊል አይችልም። ኢንተርፕረነር የሚለው ነገር በጣም እጅግ ከባድ የሆነ ጥቂት ሰዎች ብቻ ሆነውት የታየበት ዓለም ላይ ያለ ነው። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኞቹ ኢንተርፕረነር ሆነው አይደለም የሚንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተህ ከሆነ ገንዘብ ስላላቸው ወይም ደግሞ የሆነ እውቀት ስላላቸው ብቻ ነው የሚሰሩት። ኢንተርፕረነርሺፕ ከዛ ያለፈ ነገር ነው። አንድ ሰው እውቀት ስላለው ኢንተርፕረነር ነው ሊባል አይችልም። አንድ ሰው ገንዘብ ስላለው ኢንተርፕረነር ነው ሊባል አይችልም። ኢንተርፕረነር የሚባል ሰው ምን አይነት ሰው ነው ብለህ ብትጠይቀኝ ለማህበረሰቡ የሚኖር ከዛም ባለፈ ደግሞ ማህበረሰቡን ጠቅሞ ራሱን የሚጠቅም የመንግስት ድጋፍ የሆነ የሀገር ድጋፍ የሆነ ሰው ነው። አሁን ባለው ሁኔታ ወደዛ እየተጠጋው ነው ብዬ አስባለሁ። አሁን ላይ ግን ኢንተርፕረነር ነኝ ብዬ በድፍረት መናገር አልችልም።
ከሀሳብ ውጪ የተነሳሁት ከባዶ ነው ይላል።
ጥቂት ነገር ነው መነሻ የነበረው። ጥቂት ከራሴ ያጠራቀምኩትና ከሆኑ ሰዎች የሆነ ያክል ብር ወስጄ ተበድሬ ወደ ስራ የገባሁበት ነው። አራት ነገሮች ቢዝነስ ሲጀመር ያስፈልጋል ብያለሁ። አንደኛው የሰው ኃይል ያስፈልጋል፣ ሁለተኛ እውቀት ያስፈልጋል፣ ሶስተኛ ቤት ያስፈልጋል፣ አራተኛ ደግሞ ገንዘብ ያስፈልጋል ብያለሁ። እነዚህ መሰረታዊ ነገሮች ካልተሟሉልህ ቢዝነስ ወደ ስራ ይገባል ተብሎ አይታሰብም። ችግር የለውም፣ አራቱም ባይገኝ ማድረግ ይቻላል። እኔ ማድረግ አይቻልም አይደለም። ኢንተርፕረነር ደግሞ አንዱ ትልቁ ጉልበቱ ምንድን ነው? ያለችዋን ነገር ተጠቅሞ ወደ ስራ ቀይሮ ወደ ተግባር ቀይሮ ውጤትን ማምጣት ነው ያለበት። ከዛ አንጻር አለማችን ላይ አሁንም አሉ፣ ሀገራችን ላይም ትልቅ ውጤት ላይ ደረሱ ሰዎች አሉ።
እሱ አታካች ያላቸውን ሀሳቦችን በመተው ወጣቶች ወደ ተግባር እንዲገቡ መክሯቸዋል።
በተለይ ወጣቶች አሁን ላይ እየተቸገሩበት ያለው ነገር ምንድን ነው? አብዛኞቻችን ሀሳብ አለን፣ ጊዜ ሞልቶናል፣ ኢነርጂ አለን፣ ግን ገንዘብ የለንም ነው አብዛኞቹ አሁን ላይ ያለው ጥያቄ። የጥቂቶቹ ነው ከገንዘብ ውጭ ያለ ችግር ያለባቸው። ቤት ውስጥ እናት አባቶቻችን የሚሰጡን ምግብ ሊኖር ይችላል፣ ልብስ ሊኖር ይችላል፣ መጠለያ አግኝተን ሊሆን ይችላል። እነዚህ ልክ ነው፣ አላጣንም። ግን ነገስ ነው ጉዳዩ፣ ዛሬ አይደለም። ነገ ምንድን ነው? ነገ ወጣቶች የት ነው ራሳቸውን ማግኘት የምትፈልጉት ነው ጥያቄው። ስለዚህ አንድ ሰው ነገ የት ቦታ ራሱን ማግኘት የሚፈልግ ከሆነ እዛ ቦታ ለመድረስ አሁን መጀመር አለበት፣ አሁን ዋጋ መክፈል አለበት።
ዮሴፍ የእውቀት ወይም የግንዛቤ ማነስ ወጣቶች ስራ ፈጣሪ ወይም ኢንተርፕረነር እንዳይሆኑ ያደርጋቸዋል ብሎ እንደሚያምንም ተናግሯል። እሱም ወሰርኳቸው የሚላቸው የኢንተርፕረነርሺፕ ስልጠናዎች እንደተቀማቸው ገልጿል።
ትሬኒንግ ወስጃለሁ በተለያዩ ቦታዎች ላይ። እንደ ምሳሌ ዶት ኢትዮጵያና ኢዲሲ የሚባሉ ሁለት ግብረሰናይ ድርጅቶች አሉ ከተማችን ላይ። እነሱ ጋር ገብቼ ኢንተርፕረነርሺፕ ኮርስ ወስጃለሁ። ከዛም ባለፈ ደግሞ ኮሌጆች ላይ፣ ዩኒቨርሲቲም ፍሬሽማን ኮርሶች ላይ አብዛኞቹን ወስጃቸዋለሁ። ኢንተርፕረነርሺፕን ወስጃለሁ። እነዛ ጠቅመውኛል። እውቀት ግድ ነው፣ በጣም ያስፈልጋል። ያለ እውቀት ብዙ ነገሮችን ከአንሰር አንቀራለን። ብዙ ሰዎች ባለማወቅ ምክንያት ተሳስተዋል። ስናውቅ አንድ ነገር ራሳችን ላይ እንጨምራለን፣ ፍጥነታችን ይጨምራል። አየ የሆኑ ሰዎች የሆነ ነገር ስላወቁ ስኬታማ ይሆናሉ፣ የሆኑ ሰዎች የሆኑ ነገር ስላላወቁ ደግሞ እየከሰሩ ነው ያሉት። በእኔ ቢዝነስ ላይ በተመሳሳይ ሰዓት ከኔ ጋር እኩል የጀመሩ ዛሬ ላይ ትልቅ ቦታ ያልደረሱ ይኖራሉ። ከኔም በፊት የጀመሩ ዛሬ ላይ ወደኋላ ይቀሩ ሊኖሩ ይችላሉ። ይሄ ምንድነው? አንደኛ የእውቀት ማነስ ነው። ገንዘብ ማነስ ብዬ እኔ እንትን አለው ገንዘብ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም። እውቀት ብዙ ቦታ ገብቻለሁ፣ መጽሐፍቶችን አንብቤያለሁ። በቻልኩት አቅም ብዙ መጽሐፎችን በማንበብ ተጠቅሜያለሁ ብዬ አስባለሁ።
ዮሴፍ ስለ ቀለም ትምህርትና ስራ ሳተማቸው መጽሐፍት ማጫውቶኛል።
ለገበያ ወጣሁት 3 መጽሐፍ ነው። ሞር የመጀመሪያ መጽሐፌ ኡቡንቱ ይሰኛል። ኡቡንቱ የልቦለድና የግጥም መድብል ነው። ቀጥሎ ያወጣሁት የቢዝነስ መጽሐፍ ነው። ቢዝነሱ ላይ ብዙ ራን እያደረግኩም ስላለ ከዛም ባለፈ ደግሞ እንደኔ ወጣቶች ተነስተው አንብበው ወደ ስራ እንዲገቡ ለማነቃቃት በሚል የጻፍኩት መጽሐፍ ነው። ሞር ለስራ ፈጣሪዎችና ለጀማሪ ቢዝነስ ማኖች የሚጠቅም መጽሐፍ ነው። ቀጥሎ ያለው ትልቅ ራዕይ የሚል መጽሐፍ ነው። ትልቅ ራዕይ የሚለው መጽሐፍ ደግሞ ሰዎች ህልማቸውን ራዕያቸውን ያላቸውን የውስጥ አቅም ተጠቅመው እንዴት መኖር እንዳለባቸው ሊያስተምር የሚችል ቆንጆ መጽሐፍ ነው። አጠር አድርጌ ነው 3 የጻፍኳቸው። ሞር ብዙ ሰፊ ነገር ያነሳውበት የቢዝነሱ መጽሐፍ ላይ ና ራዕይ የሚለው መጽሐፍ ላይ ነው። የራዕይ መጽሐፍ እጅግ አስፈላጊ መጽሐፍ ነው። ማንም ሰው ራዕይ ያስፈልገዋል፣ ህልም አለው ብሎ ሊነሳ ይገባል። ከዛ አንጻር እነዚህ መጽሐፎች ጽፍ ያለው በትምህርቱ ደረጃ ትምህርቴን እስከ ማስተርስ ድረስ ግራጁዌት አድርጌ ያለው የመጀመሪያ ዲፕሎማዬን የሰራሁት በአይምዲ ዲፓርትመንት ላይ ነው። ከዛ በስነ መለኮት እስከ ዲግሪ ድረስ ተከታትያለሁ፣ በዲፕሎማ በዲግሪ መርሃ ግብር። ከዛ ባለፈ ደግሞ በስነ አመራር ቪዥን ዩኒቨርሲቲ አሜሪካ ከሚገኘው ቪዥን ዩኒቨርሲቲ አፍሌትድ ሆኖ ከሚሰራው እዚህ ሀገራችን ላይ ካለው ከግሪስ ኮሌጅ የማስተርስ ዲግሪ ላግኝች እያለሁ ከዛም ባለፈ አሁን ላይም እየተማርኩ እገኛለሁ።
ለሌሎች ወጣቶችም የስራ እድል መፍጠሩን ዮሴፍ አሸሽግም
15 የድርጅት ሰራተኞች አሉት። ድርጅቱ ሞር እየተስፋፋ እያደገን ያለው አሁን ላይ ከተማችን ላይ በላውንደሪ ቢዝነስ ላይ ኡቡንቱ ላውንደሪ ብለን ከሶስት በላይ ብራንቾችን ከፍተን እየተንቀሳቀስ እንገኛለን። በዲተርጀንቱ ላይም ልክ እንደዚሁ እየተንቀሳቀስ እንገኛለን። ከዛ ባለፈ ደግሞ የራሳችን ሴልሶች አሉ፣ እየሸጡ የራሳቸውን ገቢ ያመጣሉ። ከዛም ባለፈ ደግሞ ዲተርጀንቱን በጣም ወጥረው እየሰሩና ትልቅ ቦታ ላይ ያደረሱ ይገኛሉ። ወደፊት ደግሞ ትላልቅ ስራዎችን እናስባለን። በሚቀጥለው አመት እግዚአብሔር ቢፈቅድና በህይወት ብንኖር የራሳችን ከመንግስት ቦታ ወስደን የሳሙና ማምረቻ ስራ ለመስራት እያሰብንና እያቀደን እንገኛለን።
በአንደኛው መጽሐፍ ከከተበው አንደኛው አንጓ የተወሰነውን አንብቦልኝ ቆይታችን ይቋጭን።
እድሜን ሙሉ ሰው የቆረጠልን ደሞዝ እየበላ ተገድበ በባርነት ጡረተኛ ሆነ ከመጨረስ በፊት በብላ ስላ ፈጣሪ መሆን ይኖርብሃል። ሀብታም መሆን የምትፈልገው አንተ ብቻ አይደለም፣ ሁሉም መሆንና ሆኖ መገኘት ይፈልጋል። ሆኖም ግን ሀብትን አጥብቆ መመኘት ሀብታም አያደርግም። ምክንያቱም ሀብት በምኞት ላይ የተመሰረተ ቅጀት አይደለም። ሀብት ከውስጥ አቅም የሚወጣ በአላማ የሚኮን ማንነት ነው። በድል አሊያም በአጋጣሚ ሀብታም ብትሆን ከድሆች የተሻልክ ሀብታም ትባላለህ እንጂ እኔ እንደምልህ አይነት ስራ ፈጣሪ ነጋዴ የሆነውን የህዝብ አባት ዘመን ተሻጋሪ ሀብታም መሆን አትችልም። የገንዘብ ስኬትን ከሁለንተናዊ ብልጽግና ጋር መጎናጸፍ የምትፈልግ ከሆነ በውስጥ ያለውን የቢዝነስና የስራ ፈጠራ ሀሳብ አሁኑን ወደ ድርጊት ቀይረው። ተቀጣሪ ብቻ እንደሆንክ አትመን፣ ቀጣሪም መሆን እንደምትችል እመን።
ዮሴፍ ረድቶኛል ያላቸውን ከፈጣሪ እስከ ጓደኞቹ ከቤተሰቦቹ እስከ አበዳሪዎቹ ያመሰግናቸዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ተከታተሉ ቆያችሁ ተጋቢና ቪን የሐሙስ ምሽት መሰናዶን ነው። አብራችሁን ስለነበራችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በድምጽና ምስል ምህንድስና ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች ጋር እንሰናበታችኋለን። ጤና ይስጥልኝ።